የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በያላችሁበት ስፍራ ሆናችሁ ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ዝግጅታችንን የምትከታተሉትን ታላላቆችና ታናናሾች እንደምን አመሻችሁ። እግዚአብሔር ይባርካችሁ። በዚህች ምሽት ደግሞ እግዚአብሔር አምላካችን ለእናንተም ለኛም ጸጋውን አትረፍፎልን አንድ ርምጃ ወደሱ የምናድግበትን ታላቅ በረከቱን እግዚአብሔር ይስጠን ይያልን ሰላምታችንን እናቀርባለን። በዛሬው ምሽት ክፍለ ጊዜ ዝግጅታችን እንግዲህ ወገኖቼ ተከታታዩን የኢሳይያስ መጽሐፍ ጥናታችንን እንቀጥላለን። በያላችሁበት ስፍራ እንግዲህ ሆናችሁ ወይ ከልጆቻችሁ ጋራ ወይንም ደግሞ ከጎረቤቶቻችሁ ወይንም ለብቻችሁ ሆናችሁ ይህንን መልእክት ስታዳምጡ ሳለ ስለ ኑሮ ሳታስቡ አትቀሩ። ምናልባት ኑሮ እኛ የምንወጣው እኛ የምናሸንፈው እኛ የምናቅድና የምናዘጋጅም አይደለም። ኑሮን የሚያዘጋጅ ኑሮን የሚያጣፍጥ መሰረቱም ጀማሪውም ኢየሱስ ክርስቶስ ነው። ኑሮ ከጌታ ጋር አይሻልምን?
ኑሮ ከጌታ ጋር ጥሞኛል ከመለየ ሞት ይሻላል። ይመቸኛል ትወደዋለው ምስጢርን አካፍለዋለው። ወዶኝ ቀርባል ወደ ልቤን ዝናት ገባል ዝልቤ ሌላ ጌታ አያሻኝም እንደሱ አይሆንልኝ። ስሙ ይክበር ጌታ የኔ የግሌ መከታ ከመከራ ያወጣኛል እጁን ልኮ ያድነኛል። ስሙ ይክበር።
ወዳጆቼ እስቲ ዝማሬውን እዚህ ላይ እንክታው። በእውነት ከነበራችሁበት ከቅብዝብዝነት ዓለም ወደ ጌታ ስለመጣችሁ ያጣችሁትና የጎደለባችሁ ነገር ምንድን ነው? ጌታን ከማግኘታችሁ በፊት ደስተኞች ሆናችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከተቀበላችሁ በኋላ ደግሞ ተናዳጆች፣ ብስጩዎች፣ ነገር ሁሉ አልጨበጣ ልቋጠር እያላችሁ የተቸገራችሁት አላችሁን? ወዳጆቼ ምናልባት ደግሞ ኢየሱስ ክርስቶስን ካገኛችሁ በኋላ ሁሉ ነገር ተደራሉ፣ ሰላም በስቶላችሁ፣ ቡቃያውም በስቶላችሁ፣ ቤታችሁ ያለው ወይራ ሁሉ አፍርቶ፣ ሚስቶቻችሁ፣ ልጆቻችሁ ተባርከው እናንተም በሰላምና በደስታ በመውጣት ላይ ትገኛላችሁን? እኔ በበኩሌ ወገኖቼ መሰክርላችኋለሁ፣ እድሜን በሙሉ ከጌታ ከኢየሱስ ክርስቶስ ጋር በነበርኩበት ጊዜ ሁሉ ደስተኛ ነኝ። ሁሉን ነገር በራሴ ጊዜና በራሴ ቀመር ያሸነፍኩት ያዘጋጀሁት ምንም ነገር የለም። ኢየሱስ ክርስቶስ ግን ቀድሞልኝ ሁሉን ነገር አደላድሎልኛል። ኑሮ ከጌታ ጋር ጥሞኛል። እኔ ከምለየው ሞት ይሻለኛል። እናንተስ?
ከጌታ ጋር ጥሞኛል ከመለየ ሞት ይሻላል። ይመቸኛል እወደዋለሁ ምስጢርን አካፍለዋለሁ። ወዶኝ ቀርቧል ወደ ልቤ ዝናት ገባል ዝልቤ ሌላ ጌታ አያሻኝም እንደሱ አይሆንልኝ። ስሙ ይክበር ጌታ የኔ የግሌ መከታ ያወጣኛል እጁን ልኮ ያድነኛል። ስሙ ይክበር። ወንድም ጋሻዬ እርሱ ነው፣ ታማኝ ጓዴ ኢየሱስ ነው። ከመከራ ያጸናኛል በደስታ ይሞላኛል። ልቤን በፍቅሩ ያገልጣል ጠላቴን ይቀጠቅጣል። ከሞቴ አልተወምም ስሙን ጠርቼ አልጠግብም። ስሙ ይክበር የኔ ጌታ የኔ የግሌ መከታ ከመከራ ያወጣኛል እጁን ልኮ ያድነኛል። ይክበር።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እንጸልይ። ጌታ ሆይ አንተን ብለን ወተናል። አንተን በማግኔታችን ያጣነው የከሰርነው ምንም ነገር የለም። አንተ ትርፋችን ነህ። ይህ ብቻ ይበቃናል። ባለም ውስጥ ያገኘነው ባለም ውስጥ ያተረፍነው ብዙ ነገር እግዚአብሔር ሆይ ወደ ኋላ ይቀራል፣ ይሟሽሻል። ጌታ ሆይ ከሞት ወዲያ ማዶ አንተን አትርፈናል። እስከዚያም ትከተለናለህ። እስከ መጨረሻው ከእኛ ጋር አነ። ይህ ታላቅ ታላቁ ሀብታችን ነው። የማይናወጥ የማይነቃነቅ ሀብታችን አንተ ነህ ጌታ ኢየሱስ ክርስቶስ። ስለዚህም ደግሞ ነፍሳችን በዚህች ምሽት ደግሞ እውነቱን ታረጋግጥልሃለች። ጌታ ሆይ ክብር ተመስገን። ስለ ገዛህን የኑሯችን ጌታ ስለ ሆንክ ጌታ እግዚአብሔር አምላካችን ሆይ የሥራችን ጌታ ስለ ሆንክ የሀብታችን ጌታ ስለ ሆንክ የልጆቻችን የቤተሰቦቻችን የጎረቤቶቻችን ሁሉ እግዚአብሔር አምላኬ ሆይ ጌታ ስለ ሆንክ እጅግ አድርገን እናመሰግናሃለን። በሰጠህን አየር በሰጠህን ፀሐይ በሰጠህን ዝናብ ሁሉ እግዚአብሔር አምላካችን ሆይ እየተባረክን ለዚህ ጊዜ ደርሰናል። ቀጣዩ ደግሞ ባንተ እጅ ነው ያለው። አሁንም ደግሞ ጌታ እግዚአብሔር አምላካችን ሆይ የነገንም ደግሞ አንተን ተስፋ እናደርጋለን። እግዚአብሔር ሆይ እንደምትታደገን ከክፉም እጅ እግዚአብሔር አምላካችን ሆይ አንተ እንደምትጠብቀን ነፍሳችን ባንተ ትታመናለች። በዚህች ምሽት በአባታዊ ፍቅር በመካከላችን ተገኝ። ድካማችንን እርሳ፣ ጉስቁልናችንን እርሳ። እግዚአብሔር አምላካችን ሆይ እኛ የምንራመድበትን መንገድ አሳየን። ቅን የሆነችውን እውነተኛይቱን ያንተን መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ አሳየን። እነሆ ባዶ ማድጋዎቻችንን ይዘን ቀርበናል። አቤቱ አምላካችን ሆይ በመንፈስ ቅዱስ ዘይት ትሞላን ዘንድ እነሆ እግዚአብሔር አምላካችን ሆይ ራሳችንን በፊት እንጥላለን። ጊዜውን ሁሉ ባርክልን። በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም ስትል ስማን። አሜን። አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን አሶርን ለመመከት ይረዳኛል በሚል ተስፋ ፊቱን ወደ ግብጽ እንዳያዞርና ይልቁንም ወደ አምላኩ እንዲመለስ ለይሁዳ የተሰጠውን ምክር መመልከታችን የሚታወስ ነው። በዚያ ውስጥ ጠላቶቻችንን እኛ ማሸነፍ የምንችለው እኛ ከነርሱ ይልቅ ብርቱዎች ስለሆነ አይደለም። የድላችን ምክንያቱ የኛ ጉልበትም አይደለም። እዚ ላይ እንደምንመለከተው አሶራውያንን የሚቋቋመው ራሱ እግዚአብሔር መሆኑን ከተመለከትን በኋላ ስለሆነም የእግዚአብሔር ሕዝብ ትምክህታቸውን አምላካቸው ላይ ማድረግ ይኖርባቸዋል ካልን በኋላ መዝጊያችን ያደረግነው አቅመ ቢስነትና ደካማነት ሲሰማን ይህን ምዕራፍ ብናነብ አምላካችን አቅምና ጉልበታችን እንደሆነ ከምን ጊዜውም በላይ እንረዳለን ማለታችን የሚታወስ ነው። እግዚአብሔር ይክበር ይመስገን። ዛሬ ደግሞ ጌታ ረድቶን የኢሳይያስ ምዕራፍ 32ንና 33ን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 32 ቁጥር 1ን አውጡ። ወዳጆች የምዕራፍ 32 አብይ ሐሳቡ ስለሚመጣው ንጉስ ፈጠን ይያላችሁ ጻፉ። እንግዲህ ስለሚመጣው ንጉስ ስለሚመጣው መከራና ስለሚመጣው መንፈስ የሚሉት ናቸው። ይህ ምዕራፍ በአምስተኛውና በስድስተኛው ወዮ መካከል የሚገኝ የፎይታ ምዕራፍ ነው። በዚያ ወቅት በጨለማ ውስጥ ለሚያልፉ የእግዚአብሔር ሕዝብ ብርሃን የሚፈነጥቅበት ጊዜ ነው። ስለ መጪው ንጉሥ ከሰማን ዋላ ደር ብሏል። አሁን ደግሞ ወደ መንግሥቱ ተቃርቧል። መንግሥት ደግሞ ያለ ንጉሥ ምንም ማለት አይደለም። እስቲ ቁጥር 1 ፈጠን ብዬ ላንብብላችሁ። እነሆ ንጉሥ በጽድቅ ይነክሳል መሳፍንትም በፍርድ ይገዛሉ ይላል። ይህ ንጉሥ ከጌታ ኢየሱስ ክርስቶስ በቀር ሌላ ሊሆን አይችልም። የመንግስቱ መሰረት ዓለም ከዚህ በፊት አይቶ የማያውቀው ጽድቅ ነው። ሰውም ከነፋስ እንደመሸሸጊያ ካውሎ ነፋስም እንደመጠጊያ በጥም ቦታም እንደ ወንዝ ፈሳሽ በበረሃም ማገር እንደ ትልቅ ድንጋይ ጥላ ይሆናል ይላል ቁጥር 2። ጌታ ንጉሥ ብቻ ሳይሆን አዳኝም ነው። እርሱ ከኃጢአት አውሎና ወጀብ መዳኛ ሆኖልናል። ኢሳይያስ ምዕራፍ 26 ቁጥር 4 እንደሚነግረን እርሱ የዘላለም አምባ ወይም አለት ነው። ይህ ደግሞ እንደ አለትነቱ ከሚሰጠው አገልግሎት አንዱ ነው። ላማኞች መሸሻና መደበቂያ አለት ነው ጌታ ኢየሱስ ክርስቶስ። እግዚአብሔር ይክበር ይመስገን። ቁጥር 3 የሚያዩትም ሰዎች አይኖች አይጨፍኑም የሚሰሙትም ጆሮች ያደምጣሉ ይላል። እንዲህ ሲል ለእግዚአብሔር ሕዝብ ሁሉ የመረዳትና የማስተዋል መንፈስ ይሰጣቸዋል ማለት ነው። ዛሬስ በመስተዋት በድንግዝግዝ እንደምናይነን በዚያን ጊዜ ግን ፊት ለፊት እናያለን ይላል ሐዋርያው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12ን ተመልከቱ። ያን ጊዜ ድብቅና ሽፍንፍን ነገር አይኖርም፣ ሁሉም ነገር ግልጽ ይሆናል። ቅድሚያ ለሚሰጠው ነገር ቅድሚያ ይሰጣል። የአገራችን ትልቁ ውድቀት ግብረ ገባይ ዝቅጠት ነው። በትምህርት ቤት ውስጥ ልጆቻችንን ስለ ግብረ ገባይ ሴቶች አያስተምሯቸው መምህራኖቻቸው። እንዲያውም ስለ እንዲህ አይነት ነገሮች ብታወሩ ሞኝና ኋላ ቀር ሊሏችሁ ይችላሉ። አንድ ቀን ግን ንጉሡ ይመጣል፣ ምድርንም በጽድቅ ይገዛል። ያኔ አሁን የተናቁ ሞራላዊ ሴቶች ዋጋ ይኖራቸዋል ወገኖቼ። ቁጥር 5 ከእንግዲህ ወዲህ ሰነፍ ከበርቴ ተብሎ አይጠራም ንፉግም ለጋሳ አይባልም ይላል። ንጉሡ መጥቶ በጽድቅ መግዛት ሲጀምር እነዚህ ነገሮች ሁሉ ይወገዳሉ። ይህ ከመሆኑ በፊት ስለሚመጣው መከራ ደግሞ እስቲ ቀጥለን እንመልከት። ንጉሡ ክርስቶስ መጥቶ ከመግዛቱ በፊት በዚህ ዓለም ታላቅ መከራ ይሆናል። ይህም ታላቁ የመከራ ዘመን በመባል የሚታወቀው ነው። እስቲ ይህንን አስመልክቶ ቁጥር 9 የሚናገረውን እንመልከት። እናንተ ዓለመኞች ሴቶች ሆይ ተነሱ ድምጼንም ስሙ፣ እናንተ ተማምናችሁ የምትቀመጡ ሴቶች ልጆች ሆይ ንግግሬን አድምጡ ይላቸዋል። እንዲህ ሲል ምን ማለቱ ነው? ከወንዶች ይልቅ ሴቶች ስሜታቸው ንቁ ነው። አደጋ ከመምጣቱ በፊት በስሜታቸው የማወቅ ችሎታቸው ላቅ ያለ ነው። አንድ አይነት የሥራ ውል ከማድረጋችሁ በፊት ወይም ከተለያዩ ሰዎች ጋር በሽርክና ለመዋዋል ከማቀዳችሁ በፊት ሚስቶቻችሁን ብታማክሯቸው ወገኖቼ ትጠቀማላችሁ እንጂ ፈጽሞ አትጎዱም። እውነቴን ነው የምላችሁ። ምክንያቱም ሚስቶቻችሁ ትክክለኛ ማንነታችሁን ያውቃሉ። እናንተን ብቻ ሳይሆን የጓደኞቻችሁን ማንነት የመገምገም ችሎታም አላቸው። እዚህ ላይ በዚህች ምሽት ሚስቶች ደስ ልትሰኙ ይገባቸዋል። አይደለም እንዴ? አዎ። እዚህ ላይ እንደምንመለከተው ወገኖቼ ምንም ያክል ንቁ ስሜትና መጪውን የመገመት ችሎታ ቢኖራቸውም እህቶች ማለቴ ነው በመጨረሻው ዘመን የሚመጣውን አደጋ በፍጹም ሊረዱት ወይም ሊገምቱት አይችሉም። በእንደዚህ አይነት ችግርና መከራ ወቅት በቅምጥልነት የሚኖሩ ሴቶች መኖራቸው ራሱ የሚገርም ነው። በመጨረሻው ዘመን መንፈሱን እንደሚልክ እግዚአብሔር የሰጠውን ተስፋ ደግሞ ቁጥር 15 ላይ ማግኘት እንችላለን። ይህም መንፈስ ከላይ እስኪፈስልን ምድረ በዳውም ፍሪያማ እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል ሲል ይናገራል። እግዚአብሔር መንፈሱን የሚያፈሰው መቼ ነው? እግዚአብሔር መንፈሱን የሚያፈሰው ክርስቶስ ዓለምን በሚገዛበት በሺ ዓመቱ ግዛት ነው። ያ ጊዜ በዚህ ዓለም ታይቶ የማይታወቅ የበረከትና ሕዝቡ ሁሉ ወደ ክርስቶስ የሚመለስበት ጊዜ ይሆናል። ነቢዩ ኢዩኤል ስለዚያ ጊዜ ሲናገር ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ ይላል ቁጥር 28 እና 29።
ኢዩኤል ምዕራፍ 2 ቁጥር 28 እና 9 በኋላ ተመልከቱ። ይህ ሙሉ በሙሉ የሚፈጸመው ወገኖቼ ክርስቶስ ወደዚህ ዓለም መጥቶ መንግስቱን ሲመሰርት ነው። ከሐዋርያት ሥራ ምዕራፍ 2 ከቁጥር 15 እስከ 21 እንደምንመለከተው ከሐዋርያት ሥራ ምዕራፍ 2 ከቁጥር 15 እስከ 21 እንደምንመለከተው ጴጥሮስ ኢዩኤል ምዕራፍ 2 ቁጥር 28 እና 29 በመጥቀስ ማብራሪያ ሲሰጥ እንመለከታለን። እዚህ ላይ ማስተዋል ያለብን የጴንጤቆስጤ ልምምድ የኢዩኤል ትንቢትን ፍጻሜ የሚመስል ልምምድ አለ እንጂ በቀጥታ የትንቢቱ ፍጻሜ ነው አለ ማለቱን ነው። በጴጥሮስ ዘመን በመንፈስ ቅዱስ የተሞሉ ሰዎች ገና በጧቱ ሰክራቸዋል በማለት ተቀልዶባቸዋል። ኢዩኤልም ሆነ ጴጥሮስ የተናገሩት ቃል ሙሉ በሙሉ የሚፈጸመው ኢየሱስ ክርስቶስ መጥቶ መንግስቱን ሲመሰርት ነው። ከዚህ ትንቢት መፈጸም ጋር አንዳንድ አስደናቂ ክስተቶች እንደሚኖሩ ኢዩኤል ሲያመለክት በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ ይላል። ኢዩኤል ምዕራፍ 2 ቁጥር 30 እና 31ን በኋላ ተመልከቱ። እነዚህ ነገሮች እስካሁን ድረስ አልተፈጸሙም። ከዚህም በተረፈ ኢዩኤል ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ምልምን ያልማሉ ማለቱን መዘንጋት የለብንም። እነዚህ ነገሮች በጴንጤቆስጤ ቀንም ሆነ አሁን ባለንበት ዘመን አልተፈጸሙም። ሆኖም ሙሉ በሙሉ የሚፈጸምበትን ጊዜ ወደፊት እንጠብቃለን። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቼ የዚህ የትንቢተ ኢሳይያስ ምዕራፍ 32 ጥናታችንን እዚህ ላይ እንገታና በቀረን ጊዜ ደግሞ የምዕራፍ 33ን ትምህርት አብረን እንመለከታለን። ምዕራፍ 33 አብይ ሐሳቡ የእግዚአብሔርን ሕዝብና ርስት በሚያጎሰቁሉ ሁሉ ላይ የተላለፈ ፍርድ። የእግዚአብሔርን ሕዝብና ርስት በሚያጎሰቁሉ ሁሉ ላይ የተላለፈ ፍርድ የሚለው የትንቢተ ኢሳይያስ ምዕራፍ 33 አብይ ሐሳቡ ነው ማለት ነው። ያውን የምንመለከተው ምዕራፍ በዋነኛነት ደረጃ የሚያተኩረው የእግዚአብሔርን ሕዝብና ርስት ማጥፋት በሚፈልጉ ወገኖች ላይ ስለተላለፈው ቁጣት ነው። ፍርዱ የሚመለከተው አሶርን ሲሆን በርሱ ብቻ ሳይወሰን በመጨረሻ ዘመን የሚነሳውን የእግዚአብሔር ጠላትንም ይመለከታል። ከዚህም በላይ ትንቢቱ በተወሰነ መልካ ምድራዊ ገጽታ ይወሰናል። ትንቢቱ የሚፈጸምበት ስፍራ ልዩ ትኩረት ተሰጥቶታል። ቁጥር 1ን ተመልከቱ። አንተ ሳታጠፋ የምትጠፋ ባንተም ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮል። ማጥፋትህን በተውክ ጊዜ ትጠፋለህ፣ መወንጀልህንም በተውክ ጊዜ ይወነጅሉሃል ይላል። ይህ የሰው ልጅ ኃጢአት ማድረግን ከጀመረ አንስቶ እስካሁን ድረስ ሥራ ላይ ያለ መለኮታዊ አሰራር ነው። ገላትያ ምዕራፍ 6 ቁጥር 7 ደግሞ በሚገባ ሲገልጠው አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳልና ይላል። እዚህ ላይ አጥፊ የተባለው በንጉሥ ሕዝቅያስ ዘመን ኢየሩሳሌምን ለማጥቃት የመጣው ሰናክሬም ነው። ኢሳይያስ 36 እና 37ን በኋላ ተመልከቱ። ኢሳይያስ ምዕራፍ 36 እና ምዕራፍ 37ን በኋላ አንብቡ። በዚህ አስተሳሰብ ብዙ የመጽሐፍ ቅዱስ ምሁራን ቢስማሙበትም የምዕራፉ መልእክት በአሶር ብቻ ተወስኖ የሚቀር አይደለም። አንተ ሕዝቤን የምታጠፋ እኔ ደግሞ አንተን አጠፋሃለሁ ነው እግዚአብሔር የሚለው። እግዚአብሔር ለሕዝቡ ለመበቀል ስለተነሳበት ጊዜ ሲናገር ጠንከር ባለ ሁኔታ ነው። በእግዚአብሔር እናምናለን የምንል ሰዎች እግዚአብሔር በቀላችንን እንዲበቀልልን ልንተውለት ይገባል። እውነቴን ነው የምላችሁ ወገኖቼ፣ እኛ መበቀል እንደሌለብንና ለእያንዳንዱ እንደ ሥራው ጌታ እንደሚሰጠው ተናግሯል። ከእኛ ይልቅ እርሱ የተሻለ መፍትሄ ስላለው ነገራችንን ሁሉ ለእግዚአብሔር እንተውለት። በቃ ይህ ትንቢት የክርስቶስ ተቃዋሚና እንደ ገና የምታቆጠቁጠው ሮም እስራኤልን ለማጥፋት ስለሚመጡበት ሁኔታም ይናገራል። ይሁን እንጂ ሁለቱም በክርስቶስ ዳግም ምጽአት ይጠፋሉ። ይህን ባይነ ልቦናቸው የተመለከተው ነቢይ እንዲህ በማለት ይጸልያል፣ አቤቱ ማረን፣ አንተን ተማምነናል፣ ጠዋት ጠዋት ክንድ በመከራም ጊዜ ማዳን ሁነን ይላል። ቁጥር 2ን ልብ ይሏል። ይህ የታላቁ መከራ ትሩፋን የሚያቀርቡት ጸሎት ነው። ቁጥር 7ና 8ን ተመልከቱ። በዚህ ቁጥር መሰረት እኛ በዚህ ዘመን ያለን ሰዎች ምናልባት ካለፈው ታሪክ ሳንማር እንዳልቀረን ታስቡ ይሆናል። ሆኖም መማር የነበረብንን ሳንማር አልፈናል። ጀርመን ዓለምን የወረረችው ታላቅ የሰላም ኮንፈረንስ ሄግ ውስጥ እየተካሄደ በነበረበት ጊዜ ነበር። ካንደኛው ያለም ጦርነት በኋላ ሊግ ኦፍ ኔሽን በመባል የሚታወቀው የመንግስታት ማህበር ተመሰረተ። ዓለምን ለሰላም ለዲሞክራሲና ለብልጽግና የሚያዘጋጅ እንደሆነም ታምኖበት ነበር። ያም ሆኖ ግን ሁለተኛው ያለም ጦርነት ፈነዳ እንጂ የተጠበቀው ሰላም አልመጣም። አሁን ደግሞ ዓለማችን ለሶስተኛው ያለም ጦርነት እየተዘጋጀች ይመስላል። ቁጥር 13 እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን ወቁ ይላል። እዚህ ላይ እናንተ በሩቅ ያላችሁ የተባሉት አሕዛብ ናቸው፣ እናንተም በቅርብ ያላችሁ የተባሉት ደግሞ እስራኤላውያን ናቸው። ለሁለቱም የቀረበው ጥሪ ደግሞ እግዚአብሔርን እንዲያውቁ ነው። ቁጥር 14 በጽዮን ያለ ኃጢአተኞች ፈሩ፣ መንቀጥቀጥ ዝንጎችን ያዘ፣ ከምትባላ እሳት ጋር መኖርን የሚችል ከእኛ ማን አለ? ለዘላለምም ከምትነድ እሳት ጋር መኖርን የሚችል ከእኛ ማን አለ ይላል። በጽዮን ያሉ ኃጢአተኞች የተባሉት ከእስራኤል ጋር የሆኑ ሆኖም እነርሱ ራሳቸው ግን እስራኤላዊ ያልሆኑ ወገኖች ናቸው። እግዚአብሔርን የሚያመልኩ አሕዛብ እንዳሉ ሁሉ እግዚአብሔርን የማያመልኩ እስራኤላውያን መኖራቸውንም መዘንጋት የለብንም። የምትባላ እሳት የተባለው በራእይ መጽሐፍ የተጠቀሰውን የእሳት ባህር ማለቱ ሳይሆን አምላካችን የሚባላ እሳት ነው ያለውን ለማመልከት ነው። እርሱ ቅዱስ አምላክ ስለሆነ በዚህ መልኩ ኃጢአትን ይቀጣል። ዛሬ እግዚአብሔርን መፍራት እየጠፋ ነው። ሰዎች ከእውነተኛው መንገድ እየራቁ ነው። የእግዚአብሔርን ቃል ማዳረስ በጣም አንገብጋቢ የሆነውም በዚህ ምክንያት ነው። ለምን ያህል ጊዜ እንደሚቀጥል ባናውቅም ጌታ እስከፈቀደ ድረስ ቃሉን መስበክና ማስተማራችንን እንቀጥላለን። ስለ ፍርድ መናገር ደስ እንደማይል አውቃለሁ። ሆኖም ኢሳይያስ ሰዎች ሁሉ እንዲሰሙለት የሚፈልገው መልእክት ይኸው ነበር። ቁጥር 15 በጽድቅ የሚሄድ ቅን ነገርንም የሚናገር በሽንገላ የሚገኝ ትርፉን የሚንቅ መማለጃን ከመጨበጥ እጁን የሚያራግፍ ደም ማፍሰስን ከመስማት ጆሮዎቹን የሚያደነቁር ክፋትንም ከማየት ዓይኖቹን የሚጨፍነው ይላል። ከክርስቶስ ጽድቅ የተነሳ ጽድቅን ያገኘ ማንኛውም ሰው የጽድቅዮትን መኖር ይጠበቅበታል። በዚያ አስፈሪ ቀን ኃጢአት የመብዛቱን ያክል ወገኖቼ የእግዚአብሔር ጸጋ እንዲሁ ይበዛል። ቀጥሎ የምንመለከተው እግዚአብሔር ሕዝቡን ስለታደገ የቀረበውን ምስጋና ይሆናል። የበዓላችንን ከተማ ጽዮንን ተመልከት። ዐይኖች የሰላም ማደሪያ፣ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖች ስፍራ ሆኖ ከእኛ ጋር በግርማ ይሆናል። የሚቀስፉ መርከቦች አይገቡባትም፣ ታላላቆችም መርከቦች አልፉባትም ይላል። ቁጥር 20ና ቁጥር 21ን ተመልከቱ። ባቢሎን በኤፍራጢስ ወንዝ ትመካለች፣ አሶርም በጤግሮስ ወንዝ፣ ግብጽም በአባይ ወንዝ ይመካሉ። ኢየሩሳሌም ግን በምድር የተከበበች ስለሆነች ወንዝም ሆነ ወደብ የላትም። በሺህ ዓመቱ ግዛት ወቅት ልብ በሉ፣ በሺህ ዓመቱ ግዛት ወቅት እግዚአብሔር ለእስራኤል ወደብ እንደሚሰጣት የሚያመለክት አስደናቂ ትንቢት ነቢዩ ዘካርያስ ተናግሯል። ዘካርያስ 14 ከቁጥር 4 እስከ 8 ያለውን ልብ ይሏል። ዘካርያስ 14 ከቁጥር 4 እስከ 8 ያለውን በኋላ ተመልከቱ። የትንቢቱ ቃል በቃል መፈጸም መንፈሳዊ መልእክትም አለው። እግዚአብሔር በዚያ የሰፉ ወንዞችና የመስኖች ስፍራ ሆኖ ከእኛ ጋር በግርማ ይሆናል የሚለው የእስራኤል ባርኮትና መከታ እግዚአብሔር እንደሆነ ያመለክታል። እስቲ ቀጥሎ ያለውን የዛሬውን የመጨረሻ ክፍላችንን ቁጥር 24ን አንድ ላይ እንመልከት። በዚያም የሚቀመጥ ታምም ያለው አይልም፣ በርሷም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል ይላል። ወገኖቼ፣ ወደፊት ኢየሩሳሌምን የሚጠብቃት ታላቅ ተስፋ ይህን ይመስላል። እምነት አሁን ባለን ብቻ ሳይወሰን ወደፊት ሊሆን ያለውን ታላቅ ነገር አሻግሮ ያያል። ይህ ጊዜ ንጉሡ በኢየሩሳሌም የሚገዛበት ጊዜ ነው። በመሆኑም የሰላም አለቃ ለዓለም ሁሉ ሰላምን ይሰጣል።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።